Let there be love that lasts through the year, and let it be Christmas.
አሁን ወደ መጀመሪያ ዝግጅታችን እንዝለቅ።
የአውሮፓ 2016 ዓመተ ምህረት ተጠናቆ 2017 ዓመተ ምህረት ሊገባ አንድ ድፍን ሳምንት ብቻ ቀረው። በዚህ አንድ ዓመት ውስጥ የኢትዮጵያ አጠቃላይ የፖለቲካ ሁኔታ ምን ይመስል ነበር? ምን ይዞስ ይሻገራል? ቀጣዩ የጽዮን ግርማ ዘገባ ይዳስሰዋል።
አስራ ሁለት ወራትና 365 ቀናት ያሉት የአውሮፓውያን ዓመት ተጠናቆ አዲሱ 2017 ሊገባ የአንድ ሳምንት ጊዜ ብቻ ነው የቀረው። በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው በዚህ ዓመት በኢትዮጵያ የተከናወኑ ጉዳዮችን አጠራ አድርገው እንዲዳስሱልኝ ጠየኳቸው።
በፈረንጅ አንድ አባባል አለ፣ በፖለቲካ አንድ ቀን እንደ አንድ ዓመት ነው ይባላል። እና አንድ ዓመት እንግዲህ ብዙ ዓመታት ማለት ነው በዛ ካሰብ ነው። በኢትዮጵያ ባለፈው የፈረንጆች ዓመት በዚህ በ2018 በጣም ብዙ ጉዳዮች ናቸው የተከናወኑት። እያንዳንዳቸውን እንግዲህ ማስቀመጥ አይመችልም፣ ግን እኔ ሶስት አብይ ነገሮች የሆኑ ይመስለኛል። ሲሆን አንደኛ እንደ ችግሩ መጠንና ስፋት በጣም ሰፊ የሆነ የሚዲያ ሽፋን ያላገኘው እና ግን አገሪቱ ውስጥ ትልቅ ችግር ነው የምለው እኔ ባለፈው ዓመት የደረሰው የረሃብ አደጋ ነው። በዚህ በዲሴምበር የወጣ ኢትዮጵያን የረሃብ አደጋ በሚመለከት የተደረገ ጥናት የሚያሳየው ሲሆን በዚህ ዓመት ብቻ ወደ 9.7 ሚሊዮን ህዝብ የአስቸኳይ እህል እርዳታ ይፈልጋል። ወደ 10 ሚሊዮን ህዝብ ማለት ነው። ከዛ ውስጥ በተጨማሪ 2.8 ሚሊዮን በግምት ወደ 3 ሚሊዮን ህዝብ ደግሞ በከፍተኛ የረሃብ አደጋ ውስጥ አለ። ፈረንጆቹ ሲቪር አኪዩት ማልኒትሪሽን የሚሉት ማለት ነው። በጣም ወደ 3 ሚሊዮን ህዝብ በጠቅላላው እንግዲህ ወደ 12 ሚሊዮን ህዝብ የምግብ አደጋ ስጋት ላይ አለ። ተጨማሪ ደግሞ ወደ 3.9 ሚሊዮን ህዝብ ወደ 4 ሚሊዮን ህዝብ የሚቆጠር የንጹህ የሆነ የመጠጥ ውሃና ለልብስ ለአገልግሎት የሚሆን ውሃ ለሳኒቴሽን እና ለሃይጂን የሚሆን ውሃ የለውም። እና እኒህን ቁጥሮች ስትደምሪያቸው በዚህ ዓመት ውስጥ ከህዝባችን ወደ 17 ሚሊዮን ቆጠረው ህዝባችን የምግብና የመጠጥ ውሃ አደጋ ችግር ውስጥ ነው ያለው እና አብዛኛው ህጻናት፣ እናቶች በምግብ አስቸኳይ የምግብ እርዳታ የሚደረግባቸው ጣቢያዎች ውስጥ የዱቄት ወተት እየተበጠበጠ ግሉኮስ በእጃቸው ላይ ተንጠልጥሎ በሞትና በህይወት መሀል በጣር መሀል ያለፉበት ነው እና ይሄ ህዝብ ታሪኩ ያለፈበት ሰቆቃ አንደኛ በመንግስት የሚዲያ ጫና ይሄ ነገር እንዳይዘገብ በዓለም አቀፍም በሀገር ውስጥ ሚዲያ ተቋማትም እንዳይዘገብ በተደረገው ተጽዕኖ ለአደባባይ አልወጣም። በዚህ ዓመት ውስጥ ይህንን አደጋ ለመቋቋም ከውጭ የተደረገውን እርዳታ እንኳን ስታይ ትልቁ አለጋሽ ሀገር አሜሪካ በዚህ በፈረንጆች ዓመት ውስጥ ወደ 825 ሚሊዮን ዶላር ለኢትዮጵያ ለግሳለች። ከሷ ቀጥሎ የአውሮፓ ህብረት ወደ 220 ሚሊዮን ብር ለግሷል። ቀጥሎ የእንግሊዝ መንግስት ወደ 110 ሚሊዮን ብር ለግሷል። ይህንን ቁጥር ስትደምሪው ኢትዮጵያ የረሃብ ችግሯን ለመቋቋም ወደ 1.2 ቢሊዮን ገደማ ዶላር እርዳታ አግኝታለች እና አገሩ ምን ያህል ሰቆቃና ስቃይ ውስጥ እንዳለ ያሳይሻል።
ዶክተር ደረሰ እንደሚሉት ሀገሪቱ እነዚህን ችግሮች ይዛ ነው ወደ 2017 የምትሻገረው። ምክንያቱ ደግሞ የጠቀሱት ሪፖርት የወጣው በ2016 መጨረሻ በታህሳስ ወር የአሜሪካን ዓለም አቀፍ የእርዳታ ተራድኦ ድርጅት USAID ኢትዮጵያን በሚመለከት ውስብስብ አደጋ ላይ ናት ብሎ ያወጣው ሪፖርት ነው ይላሉ። ዶክተር ደረሰ በዚህ አመት በኢትዮጵያ ተከስቷል ያሉትን ዋነኛ ችግር እንዲያስቀምጡታል።
በዚህ አመት በሞላ ኦሮሚያ ቀጥሎ ደግሞ በአማራ ክልል በተለይ በጎንደር አካባቢ በመንግስት ላይ የተነሳው ህዝባዊ ተቃውሞ ነው። እንግዲህ የኦሮሚያውን በአዲስ አበባ ማስተር ፕላን መስፋፋት ተጀምሮ በኦሮሚያ ያሉ የኦህዴድ ካድሬዎች ቀጥሎም በዩኒቨርሲቲ ያሉ ኮሌጅ እና ያሉ ወጣቶች ባደረጉት ተቃውሞ ወደ ህዝባዊ ተቃውሞ ተቀይሮ በተለያዩ የኦሮሚያ ገጠር ከተሞችና ቀበሌዎች ውስጥ ህዝቡ ሰላማዊ ሰልፍ እያደረገ ተቃውሞውን እያሰማ በአንዳንድ ቦታዎች ደግሞ የመጓጓዣ መኪናዎችን እያቃጠለ መንገዶችን እየቆረጠ የንብረትና የፋብሪካ ተቋማት ላይ ሁሉ ጥቃት እስከ ማድረስ ደርሶ ህዝቡ ተቃውሞውን በጣም አደገኛ በሆነ መልኩ የገለጠበት ጊዜ ነው። ይሄ ትልቅ ክስተት ነው። ከዛ ቀጥሎ ደግሞ በአማራ ክልል በዚህ በወልቃይት የማንነት ጥያቄ ላይ የትግራይ ክልል ነው ወይ የአማራ ነው በሚለው በተነሳው ተቃውሞ በጎንደር ህዝብ ላይም በደረሰው ጥቃት ምክንያት አብዛኛው ህዝብ በአማራ ክልል ውስጥ እንዲሁ ከመንግስት የደህንነት ተቋማትና ወታደሮች ጋር ግጭት ውስጥ ገብቷል እና በመላው አማራና በኦሮሚያ ክልሎች ውስጥ ሰፊ የሆነ ህዝባዊ ተቃውሞ በመንግስት ላይ ደርሷል።
ይህ ተቃውሞ ቁጥሩ በውል አልታወቀ በርካታ ሰው መገደል፣ መታሰር፣ ንብረት መውደም፣ መፈናቀልና በአጠቃላይ ከፍተኛ የሆነ ቀውስ በሀገሪቱ ላይ እንዲከሰት ምክንያት ሆኗል ይላሉ ዶክተር ደረሰ አመቱን ወደ ኋላ መለስ ብለው ሲቃኙ። በሶስተኛነት የኢትዮጵያን ዓለም አቀፍ ግንኙነት ሲዳስሱ ደግሞ
የአፍሪካ ቀንድ የጂኦፖለቲካል ሁኔታ በጣም መቀየሩ ነው። በተለይ የመን ውስጥ በተነሳው በሁቲና በየመን መንግስት መሃል በተነሳው የሲቪል ጦርነት ሲቪል ዋር በአንድ በኩል ኢራን በሌላ በኩል ሳውዲ አረቢያና አጋሮቿ ባህሬንን ዩናይትድ አረብ ኤምሬትስን እና ምዕራባውያኑን ጨምሮ በሚያደርጉት በዚህ ጦርነት በጣም ትልቅ ጦርነት የቀይ ባህርና የአፍሪካ ቀንድ እንደ ቋያ የሚነድ አካባቢ ሆኗል። ይሄ በተለይ ኤርትራን በዓለም አቀፍ ግንኙነት ያላትን ሚና በጣም ጨምሯል። እንግዲህ ሳውዲ አረቢያም ዩናይትድ አረብ ኤምሬትስም ካታርም እንዲሁም ሌሎችም ሀገሮች በአሰብ ወደብና በምጽዋ ወደብ ዙሪያ በሃኒሽ ደሴቶች ላይ የጦር ካምፕ የመገንባት ኤርትራን የጦር ዘመቻው አካል የማድረግ እና የገንዘብ እርዳታ የጦር መሳሪያ እርዳታ በመስጠት ከፍተኛ አቅም እንድትገነባ እያደረገ ነው። ይሄ የአዲስ አበባ ላለው መንግስት በጣም ከፍተኛ ራስ ምታትና የጭንቀት ምንጭ ሆኗል።
ዶክተር ደረሰ አትሌት ፈይሳ ሌሊሳ እጁን ወደ ላይ በማጣመር በኢትዮጵያ መንግስት ላይ ያሳየው ተቃውሞ የኢትዮጵያ መንግስት ያከሰረ ትልቅ ክስተት ነው ይሉታል። አንድ ሀገር በአስቸኳይ ጊዜ አዋጅ ስር ወድቃ አመቱን መሻገሯም ሌላ ትልቅ ኪሳራ ነው ባይ ናቸው። በአጠቃላይ ይህ የፈረንጆቹ አመት ለኢትዮጵያውያን አስቸጋሪና ይህን አስቸጋሪነቱን ይዞ የተሻገረ የጨለማ አመት ነው ባይ ናቸው። የተፈቱት እስረኞችንም በተመለከተ ስንት ቢታሰሩ ነው ይህን ያህል የተፈቱት ሲሉ ይጠይቃሉ። የዶክተር ደረሰ ቅኝት አያበቃም፣ በሌላ ሳምንት መለስበታለሁ። የኢትዮጵያ መንግስትስ ይህን ያለፈውን አመት እንዴት ይቃኘዋል?
ኢትዮጵያ ወደ አዲሱ የአውሮፓ 2017 ዓመት የምትሸጋገረው ኤልኒኞ ያስከተለውን ድርቅ ተቋቁማ ባለፈችበትና በሀገሪቱ የተፈጠረው ሁከት በተረጋጋበት ሰዓት መሆኑን የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ቃል አቀባይ ለቪኦኤ ተናግረዋል። መንግስት ህብረተሰቡንም ጭምር ያሳተፈ የተሃድሶ እንቅስቃሴ እያካሄደ መሆኑንም ቃል አቀባዩ አቶ መሐመድ ሰይድ ገልጸዋል። በመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር የሆኑትን አቶ መሐመድ ሰይድን ያነጋገራቸው እስክንድር ፍሬው ዝርዝሩን ይዟል።
አንዳንድ አስተያየት ሰጪዎች እንደሚሉት በጎርጎሮሳውያን የዘመን አቆጣጠር አዲሱ 2017 ከቀናት በኋላ የሚገባው በኢትዮጵያ ያሉ ወቅታዊ ሁኔታዎች በንጥልጥል እንዳሉ ነው። አገሪቱ በ50 ዓመታት ውስጥ ያልታየ ከተባለው ድርቅ ተጽዕኖ ሙሉ በሙሉ አለማገገሟን እነዚህ አስተያየት ሰጪዎች ያምናሉ። ለወራት የተካሄደውን የተቃውሞ እንቅስቃሴ ተከትሎ የተፈጠሩ ሁኔታዎችም እልባት አለማግኘታቸውን ነው የሚናገሩት። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ በእነዚህ አስተያየቶች አይስማሙም። በጽህፈት ቤቱ የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ እንዳሉት አገሪቱ አስከፊውን ድርቅ በአብዛኛው በራሷ አቅም ተቋቁም አልፋለች።
ድርቁ ጋር በተገናኘ ከዚህ ቀደም ከምንታወቅበት ገጽታም ጋር በተገናኘ ወደ 10.2 ሚሊዮን የሚሆን ህዝብ በአብዛኛው በራስ አቅም መንግስትና ህዝብ ተቀናጅተው ይህንን ጭምር መቋቋም የቻሉበትና የአንድም ሰው ህይወት እንዳያልፍ የሆነበት ሁኔታ ነው ያለው። ከዛም ውስጥ ወጥተን ነው በዚህ አመት ወደ 11.5 አካባቢ የሚጠበቅ እድገት ይኖራል ተብሎ ነው የሚጠበቀውና በምርት ደረጃም ከወሰድ ነው ያዝ ነው የምርት ዘመን ከ50 ሚሊዮን በላይ ተጨማሪ ምርት ከአምናው ጋር ስናነጻጽር 50 ሚሊዮን ኩንታል ልዩነት ያለው ምርት ይኖራል ነው የሚባለውና በዚህ ያህል ልዩነት ደግሞ ምርት ሲጠበቅ አጠቃላይ ኢኮኖሚውን ምን ያህል እንደሚያሳድገውና ለውጥ እንደሚያመጣ መገመት ይቻላል ማለት ነው።
ፖለቲካዊ ሁኔታዎችን በተመለከተም በተለያዩ የአገሪቱ አካባቢዎች የነበሩ ሁከቶችና የሰላም መደፍረሶች አሁን መወገዳቸውን አቶ መሐመድ ተናግረዋል። መንግስት አገሪቱ ቀደም ሲል የምትታወቀበትን ሰላም ለማምጣትና የተነሱ ጥያቄዎችን ለመመለስ ህብረተሰቡን ጭምር ያሳተፈ የተሐድሶ እንቅስቃሴ ያደረገ መሆኑንም አስተውሰዋል። የሥራ አጥነትና የልማት ጥያቄዎችን ለመመለስ እንደዚሁም የኪራይ ሰብሳቢነትን ችግር ለመቅረፍ ሥራዎች እየተሰሩ መሆኑንም ገልጸዋል። በህዝቡ ውስጥ መረጋጋት እንዳይኖር የሚያደርጉ አስተሳሰቦችን ለመዋጋት እየተሰራ ነው ያሉትንም ጠቅሰዋል።
እንደ ህዝብ ህዝብን የማይወክሉ ህዝብን የማይገልጹ ህዝብን የማይመለከቱ ነገር ግን በህዝብ ስም የተለያዩ ቡድኖች የሚገልጿቸው የትምክህተኝነትና የጠባብነት አደጋዎች አሉ። ይሄ ደግሞ ህገ መንግስቱን የሚጻረሩ ናቸው። እነዚህ የትምክህትና የጠበት የምንላቸው አስተሳሰቦች በህዝብ ውስጥ መረጋጋት እንዳይኖር፣ ሰላም እንዳይኖር፣ ብጥብጥ እንዲኖር፣ በህዝቦች መካከል ጥላቻ እንዲፈጠር፣ አንዱ ህዝብ ሌላው ህዝብ ላይ እንዲነሳሳ አጅቴት የሚያደርጉ ቡድኖች በውስጥም በውጭም ሪጀክትኒስት የምንላቸው ኃይሎችና መጠቀሚያ የሚያደርጉት አስተሳሰብ አለ። ይሄ አስተሳሰብ እንዲኮሰምን ሰፊ የሆኑ ስራዎች ይሰራሉና ስለዚህ በህዝቦች ያለው የተለመደው ነባራዊው መቀራረብ፣ መቻቻል፣ አብሮ የመኖር እና የሀገራዊ አስተሳሰቡ የጋራ መግባባቱ የበለጠ እንዲጠናከር ከማድረግ አኳያ ሰፊ የሆኑ ስራዎች ይሰራሉ የሚል እምነት ነው ያለው። ከዚህ ጋር በተያያዘ እንግዲህ አሁን እየተሰሩ ባሉ ስራዎች ከህዝቡ ጋር የጋራ መግባባቶች በመፍጠር ሂደት ሰፊ የሆኑ ተጨባጭ የሆኑ ለውጦች እየታዩ ያሉበት ሁኔታ ነው ያለው።
አቶ መሐመድ፣ ተቃዋሚ ፓርቲዎች ግን ለምሳሌ መንግስት በህዝቡ የተነሱ ጥያቄዎችን ከመፍታት አንጻር እየሄደበት ያለውን መንገድ ጭምር ይተቻሉ። አንደኛ የሚመለከታቸውን አካላት በሙሉ ባሳተፈ መንገድ፣ ሁሉን አቀፍ በሆነ መንገድ ውይይት መደረግና ለችግሮቹ ዘለቄታዊ እልባት መገኘት አለበት ነው የሚሉት። ሁለተኛ ኢህአዴግ ተሐድሶ በሚል ነው እንግዲህ ችግሩን ለመፍታት እየጣረ ያለው፣ ከላይ እስከ ታች ተሐድሶ እንቅስቃሴዎች እያደረኩ ነው በሚል። ነገር ግን የህዝቡን ጥያቄዎች ገና አልመለሰም፣ የህዝቡ ጥያቄ ሌላ ነው፣ መንግስት እየሄደበት ያለው መንገድ ሌላ ነው በሚል ይተቻሉ የተቃዋሚ ፓርቲዎች። ይህንን እንዴት ያዩታል?
ከዚህ ከሚመለከታቸውን አካላት በስፋት ከማሳተፍ አኳያ በተገናኘ መንግስት ሁሉም ባለድርሻ አካላት በዚች ሀገር ውስጥ ይመለከተናል፣ ያገባናል ከሚሉ አካላት ጋር ለመነጋገር ለመወያየት በጋራ በሚያግባቡን ሀገራዊ ጉዳዮች ላይ ሀገራዊ አጀንዳዎች ላይ ወጥ የሆነ አስተሳሰብ እንዲፈጠር ለዘመናት እየሰራ ያለበት ሁኔታ ነው ያለው። ይህንኑ ደግሞ አጠናክሮ ለመቀጠልም በተለያየ ወቅት ቁርጠኝነቱን የገለጸበት ሁኔታ ነው ያለውና በህዝብ ተሳትፎ የሚያምን መንግስት ነው። ህዝብን ማሳተፍ በተለይ በእኛ ሀገር ህዝብ በተወካዮቹም በቀጥታም የሚሳተፍበት ሁኔታ ነው ያለው። በቀጥታ ህዝብን ማሳተፍ እንደ መርህ አድርጎ የሚወስድ ነውና በልማት ህዝብ እንዲሳተፍ ይፈልጋል። በመልካም አስተዳደር ህዝቡ በሚያነሳቸው ችግሮች ዙሪያ ህዝቡ በቀጥታ ተሳትፎ በባለቤትነት ስሜት ተንቀሳቅሶ የኪራይ ሰብሳቢነት፣ ሙስና፣ የሌብነት የምንለውንም ጉዳይ ከማስወገድ አኳያ ያለ ህዝቡ ተሳትፎ ተግባራዊ ሊሆን አይችልም። በዋናነት የአስተሳሰብ የአመለካከት ለውጥ ማምጣት ስለሆነ ህብረተሰባዊ የሆነ ለውጥ እንዲመጣ ነው ከዚህ ረገድ የሚፈለገውና በዚህ ረገድ ሰፋፊ ስራዎች ናቸው እየተሰሩ ያሉት። መንግስት እየፈታቸው ያሉ ችግሮች ህብረተሰቡ ችግሮች ናቸው ብሎ ባመነባቸው ጉዳዮች ላይ ነው። ችግሮችንም ጭምር ከመለየት ጀምሮ ነው መንግስት ህዝቡን እያሳተፈ ያለውና ችግር ከመለየትም ህብረተሰቡም ደግሞ የችግሩ የመፍትሄ አካል ሆኖ እስከ መጨረሻው ችግሩ እስኪወገድ ድረስ አብሮ ከመስራት አኳያ መንግስት በዚህ ደረጃ በስፋት እየሄደበት ያለበት ሁኔታ ነው ያለው። ከዚህ ውጪም ለውጥ አይመጣም። ህብረተሰቡ ባልተሳተፈበት ሁኔታ ለውጥ ማምጣትም እንደማይቻል መንግስት በጥብቅ ያምናል፣ በጥብቅ እየሰራበት ያለበት ጉዳይ ነው ያለውና ስለዚህ አሁን መንግስት እያደረገ ያለው ተሐድሶ ጋር በተገናኘም በመሰረታዊነት የህብረተሰቡ ችግሮች እንዲፈቱ ከማድረግ አኳያ በተለያየ ወቅት ህብረተሰቡ ሲያነሳቸው የነበሩ ችግሮችን መንግስት አልፈታሁም ብሎ ነው የተነሳው። ስለዚህ አንዱ መንግስት ከችግሮች መላቀቅ አለብኝ ሲል ህብረተሰቡ ያነሳቸው ችግሮች መፈታት አለባቸው ከሚል ኮሚትመንት ነው፣ ከዚህ ቁርጠኝነት ነው የሚነሳውና ይሄ በትክክልም እየተሰራበት ያለ ነው። ጥልቅ ተሐድሶ በትክክለኛው አቅጣጫ እየሄደ ያለበት ሁኔታ ነው ያለው።
አቶ መሐመድ፣ አንድ የመጨረሻ ጥያቄ ላንሳ። ለምሳሌ እርስዎ እየገለጹልኝ እንደሆነ ሁኔታዎች እየተሻሻሉ፣ ለምሳሌ በአገሪቱ የተፈጠረውን ወቅታዊ ሁኔታ ተከትሎ እየመጡ ሁኔታዎች እየተሻሻሉና ነገሮች እየተረጋጉ መሄዳቸውን በዚህ ሁኔታ ውስጥም ነው አገሪቱ ወደሚቀጥለው የፈረንጆች ዓመት የምትሸጋገረው የሚል ነው የገለጹልኝ ነገሩ። ነገር ግን ተቃዋሚዎችና ሌሎች ወገኖች የሚያነሱት አንድ ማሳያ ይህ እየሆነ አይደለም ለሚሉበት ማለት ነው የአስቸኳይ ጊዜ አዋጁ ባለበት ሁኔታ ነው መቀጠለበት ሁኔታ ነው አገሪቱ ወደሚቀጥለው አመት የምትሸጋገር ወደሚቀጥለው የፈረንጆች አመት። ስለዚህ ይህ በራሱ ሁኔታዎች ወደ ቀድሞው ላለመመለሳቸው ማሳያ አይደለም ወይ ይላሉ። ምንድነው በዚህ ለምላሽ ነው
የአስቸኳይ ጊዜ አዋጁ እንግዲህ በዋናነት አጠቃላይ የጸጥታው ኃይሉ ኮርዲኔሽን ፈጥሮ ጥምረት ፈጥሮ ከህብረተሰባችን ጋር በጋራ ሆኖ ሀገራችን በቀደመ ሁኔታ ወደምትታወቀበት ሰላምና መረጋጋት የመመለስ ነው። በዚህ ረገድም ግትር አይደለም ያስቸኳይ ጊዜ አዋጁ ከታወጀበት ጊዜ ጀምሮም በርካታ ማሻሻያዎችን እያደረገ ያለበት ሁኔታ ነው ያለው። እንደማሳያም ብንወስድ የዲፕሎማቶች 40 ኪሎ ሜትር በላይ ሲጓዙ ማሳወቅ አለባቸው የሚለው የተሻሻለ ጉዳይ አለ። ከሞባይል ዳታ ጋር በተገናኘ ሌሎችም በተከታታይ የተሻሻሉ ከዚህ ጋር ተያይዘው የተሻሻሉ ሁኔታዎች ያሉበት ሁኔታ ነው ያለው።
የተሻሻሉ ሁኔታዎች ሲሉ የተነሱ ክልከላዎችንና
አልሱ ክልከላዎች አሉ፣ ሌሎች ነጥቦች አሉ። ከአስቸኳይ ጊዜ አዋጁም ጋር በተገናኘ በቁጥጥር ስር ውለው የተሐድሶ ትምህርት ሲሰጣቸው የነበሩ አካላትም በሕገ መንግስቱ ዙሪያ ዲሞክራሲያዊ መብቶችን እና መብትን ከማስጠበቅ አኳያ ዲሞክራሲያዊ እንቅስቃሴና የዚህ የአመጽ እንቅስቃሴ ልዩነታቸው ምን እንደሆነ የሕገ መንግስቱ ዋና ዋና ፒላሮችን ከመረዳት አኳያ በቀጣይ ደግሞ በዚህ በሀገራችን ከያዘችው መካከለኛ ገቢ ከመድረስ አኳያ የህዳሴ ጉዞውን ከማስቀጠል ጋር የነበሩ ክፍተቶችን የግንዛቤ ክፍተቶች ምን እንደነበሩ በአግባቡ አስረድቶ ከዚህ አኳያ ግንዛቤ ሰጥቶ ወደ ህብረተሰቡ እንዲቀላቀሉና ገንቢ የሆነ ሚና እንዲጫወቱ ከማድረግ አኳያ በርካታ ለውጦች የታዩበት ሁኔታ ነው ያለው። የአስቸኳይ ጊዜ አዋጁ ያስቀመጣቸው ግቦች መሳካት አለመሳካታቸውን ከህዝብ ጋር ጭምር እየገመገመ ለውጦች መሻሻያዎች እየተደረጉበት የአስቸኳይ ጊዜ ደግሞ አስፈላጊ ያደረጉት ጉዳዮች ሲያበቁ አብሮ የሚነሳበት ሁኔታ ነው ያለውና በራሱ ግትር አይደለም፣ ፍሌክሲብል ነው። በሂደት እየተሻሻለ የሚሄድበት ሁኔታ ነው ያለው።
አቶ መሐመድ ሰይድ በመንግስት ኮሙኒኬሽን ጉዳይ ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜዎት።
እኔም አመሰግናለሁ።